Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የአሜሪካ ድምፅ ሬዲዮ ነው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። እኔ መስታወት አራጋው ነኝ። ጽዮን ግርማም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸው ፕሮግራሞች እናስተዋውቃችሁ።
በኦሮሚያና በአማራ ክልል በተካሄዱ ሰላማዊ ሰልፎች ተከትሎ የደረሱንን የዕለቱን መረጃዎች ለእናንተ እናቀርባለን። በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ ሰዎች ሰኞ ዕለት አስደምጠናችሁ ነበር። ዛሬ የክልሉን መንግስት ምላሽ ይዘናል። የክልሉን መንግስት ቃል አቀባይ ሂክማ ከይረዲን መንግስት በዞን አጠቃለል ለሚለው ጥያቄ ተገቢውን ምላሽ መስጠቱን ይናገራሉ።
ስጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ፣ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ።
በህዝቡ እንደተወከሉ የሚናገሩት የኮሚቴው ቃል አቀባይ አቶ ገመቹ ገንፌም የሚሉት አለ።
ህዝቡ ደግሞ እኛ በባርነት ስር እየኖር እየተረገጥን የማንፈልጋቸው ሰዎች እንዲምሩ እየተገደድን ክስነቱን ከምንቀበል ቢቀርብን ይሻላል ብሎ ነው አምጥሎ የወጣው።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምና በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዊ ጽዮን ግርማ ተመልሼ መጥቻለሁ። በአማራ ክልል በደባርቅ፣ በመተማ፣ በአምባ ጎርጌስ እንዲሁም ደግሞ በማርቆስ ግጭቶች መቀጠላቸውን፣ የሰው ህይወት መጥፋቱን፣ ንብረት እየወደመ መሆኑን ነዋሪዎች እየገለጹልን ነው። ነገር ግን እስካሁን ድረስ ይህን ዘገባ አጠናክረን ወደ እናንተ ማድረስ አልቻልንም። ከምሽቱ ሶስት ሰዓት በሚኖረን ጊዜ ሙሉ ዘገባውን መከታተል ትችላላችሁ። በምዕራብ ሐረርጌ ዞን መሰላ ወረዳ ውስጥ ሁለት መስጊዶች በመንግስት ኃይሎች መፍረሳቸውንና የተወሰኑት ደግሞ መቃጠላቸውን ነዋሪዎች ይናገራሉ። የወረዳው አስተዳደር ግን የፈረሰም ሆነ የተቃጠለ ንብረት አለመኖሩን በመግለጽ በሽብርተኝነት እንቅስቃሴ ላይ የተገኙ ሁለት ሰዎች ግን ለሰላም ማስከበር ሲባል ተገድለዋል በማለት ምላሽ ሰጥቷል። በዚህ ዙሪያም መረጃውን ለማጠናከር እየሞከርን ነው። ከደረሰልን አሁን እናቀርባለን፣ ካልሆነም ከምሽቱ ሶስት ሰዓት በሚኖረን ፕሮግራም መከታተል ትችላላችሁ። ወደ ዓለም አቀፍ ዜናዎች ስናልፍ በጋቦን ተቺዎች ተጭበርብሯል ባሉት ዳግም ምርጫ ፕሬዚዳንት አሊ ቦንጎ ማሸነፋቸው ከተነገረ በኋላ ዋና ከተማዋ ውስጥ ግጭት ተቀስቅሷል። በሀገር አስተዳደር ሚኒስተሩ ገለጻ መሰረት ከሁከቱ ጋር በተያያዘ ከ1000 በላይ ሰዎች በቁጥጥር ስር ውለዋል። አሊ መሰናበት አለባቸው እያሉ መፈክር የሚያሰሙ ተቃዋሚ ሰልፈኞች የብሔራዊ ምክር ቤቱንና በአቅራቢያው የሚገኙ ህንጻዎች ላይ እሳት ለኩሰዋል። የመንግስት ባለስልጣናት እንደሚሉት ቢያንስ አንድ ሰው ሞቷል፣ ሌሎች 19 ሰዎች ደግሞ ቆስለዋል። ቀደም ሲል 3 ሰዎች ከጸጥታ ኃይሎች በተተኮሰ ጥይት ተመተው መሞታቸውን ጋርዲያን ጋዜጣ ዘግቦ ነበር። የጋቦን የጸጥታ ኃይሎች ዛሬ ጠዋት በፓርቲያቸው ጽህፈት ቤቶች ላይ ወረራ አካሂደው 2 ሰዎች መገደላቸውና 19 መቁሰላቸውን የተቃዋሚው መሪ ጂንፒንግ አስታውቀዋል። የመንግስቱ ቃል አቀባይ አሊያን ክላውዲ ቢል ለፈረንሳይ የዜና ወኪል ሲናገሩ በተቃዋሚ ፓርቲው ጽህፈት ቤቶች ላይ ወረራ የተካሄደው ትላንት ማታ ምክር ቤቱ አቅራቢያ በሚገኙ ህንጻዎች ላይ እሳት ለኩሰው የተደበቁ ሰዎችን ፍለጋ ነው ብለዋል። ዛሬ ፖሊሶች በከተማይቱ ዙሪያ በሚገኙ መስቀለኛ መንገዶች ላይ ሁሉ ተመድበው ይታያሉ። በምርጫ ኮሚሽኑ ጽህፈት ቤት አካባቢ የሚገኘው ባልደረባችን ኢድሪሳ ፎል እንደዘገበው አንዳንድ የምርጫ ኮሚሽኑ አባላት ትላንት ስራቸውን በገዛ ፈቃዳቸው ለቀዋል። ምርጫው ለመጭበርበሩ ማስረጃ አለኝ የሚሉት የተቃዋሚው መሪ ፒንግ ጉዳዩን ወደ ሀገሪቱ ህገ መንግስታዊ ፍርድ ቤት ለማቅረብም አቅደዋል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ በእጩነት ያቀረባቸው ዶናልድ ትራምፕ በትላንትናው ዕለት የኢሚግሬሽን ፖሊሲያቸውን አስተዋውቀዋል። ቅድሚያ የሚሰጡትም ለድንበርና ጥበቃ፣ ወደ ዩናይትድ ስቴትስ የገቡ ስደተኞች የሀገሪቱን እሴቶች መጋራታቸውን ማረጋገጥ እንደሚሆን ዘርዝረዋል። ሚስተር ትራምፕ በደቡባዊ ምዕራብ ክፍለ ግዛት በአሪዞና ለሚገኙ ደጋፊዎቻቸው ሲናገሩ ከሜክሲኮ ፕሬዚዳንት ኢንሪኪ ፔኒኒቶ ጋር ጠቃሚና ቀጥተኛ ውይይት ማካሄዳቸውን ገልጸዋል። ትራምፕ ብመረጥ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ግንብ ገነባለው የሚለው የረዥም ጊዜ አቋማቸው በሁለቱ መካከል በዋናነት ልዩነት መፍጠሩ ይታወቃል። ከፕሬዚዳንት ኤሪኪ ፔን ኒቶ ጋር ከተገናኙ በኋላም በግንባታው እቅድ ላይ መነጋገራቸውን የገለጹት ትራምፕ ሜክሲኮ ወጪውን ትሸፍናለች የሚለው አቋማቸው ግን አለመነሳቱን አስረድተዋል። ዶናልድ ትራምፕ ባለ 10 ነጥቡን የኢሚግሬሽን እቅዳቸውን አሪዞና ላይ ይፋ ባደረጉበት ጊዜ ረዥሙ ጠንካራና ውቡ ሲሉት የገለጹት ግንብ በመጀመሪያው ረድፍ ላይ ተቀምጧል። እስካሁን የሚያውቁት ነገር የለም፣ ወጪውን ግን የሚሸፍኑት እነርሱ ይሆናሉ ብለው ሲናገሩ ደጋፊዎቻቸው በከፍተኛ ድምጽ ግንቡ ይሰራ ሲሉ ደስታቸውን ገልጸዋል። ዶናልድ ትራምፕ የኢሚግሬሽን አቋማቸውን ሊያለሳልሱ ይችላሉ ተብሎ ቢጠበቅም ትላንት ባቀረቡት እቅድ መሰረት ግን ጭራሹኑ ይበልጥ እንደሚቀጥሉ፣ አሁን ያሉትን መኮንኖች ቁጥር በሶስት እጥፍ እንደሚያሳድጉና ወደ ዩናይትድ ስቴትስ በህገወጥ መንገድ ለመግባት ሲሞክር የተያዘውን ሁሉ ወዲያውኑ ወደ መጣበት ማባረር የሚሉት ከዘረዘሯቸው ጥቂቶቹ ናቸው። ቱርክ ከኩርድ አማጽያን ጋር የተኩስ አቁም ማድረግ ተስማምታለች የሚለውን የዩናይትድ ስቴትስ ገለጻ አናካራ ውድቅ አድርጋለች። ስጋቶች ሁሉ እስኪወገዱም በሶሪያ ሰሜናዊ ግዛት የጀመረችውን ወታደራዊ ማጥቃት ዘመቻም እንደምትቀጥል አስታውቃለች። ቱርክ በኩርዶች ላይ የከፈተችውን ዘመቻ አቁማ እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚካሄደው ውጊያ ላይ እንድታተኩር የዩናይትድ ስቴትስ ጠይቃለች። የቱርክ ፕሬዚዳንት ኤርጋዶን ቃል አቀባይ ግን የተኩስ አቁም ብሎ ነገር ከጥያቄ የሚገባ አይደለም ብለዋል። የኩርድ ሽምቅ ተዋጊዎች ወደ ኤፍራጥስ ወንዝ ምስራቅ ካላፈገፈጉ በቀር ምንጊዜም የጥቃት ኢላማቸው ሆኖ ይቆያሉ ሲሉም ቃል አቀባዩ አክለዋል። እስራኤል በተያዘው ምዕራብ ዳርቻ አይሁዶችን የማስፈር እቅዷን ዓለም አቀፉ ማህበረሰብ እያሳሰበ ባለበት ሁኔታ ለማስፋት መወሰኗ ከዩናይትድ ስቴትስ ነቀፋ አስከትሎባታል። ይህ ግዙፍ የሰፈራ ግንባታ ሂደት ሁለት ነጻ ሀገሮች የሚለው የመፍትሄ ሀሳብ ላይ ከባድና እያደገ የሚሄድ ስጋት ይጋርጣል ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ጆሽ ኤርነስት ትላንት ተናግረዋል። በእስራኤል የዜና ምንጭና ሰፈራውን በሚቆጣጠረው ፒስ ናው በተባለው ቡድን ገለጻ መሰረት አንድ የሀገሪቱ ወታደራዊ እቅድ አውጪ ኮሚቴ 463 የመኖሪያ ቤቶችን በተለያዩ የምዕራቡ ዳርቻ አካባቢዎች እንዲሰራ ፈቅዷል። የተባበሩት መንግስታት የመካከለኛው ምስራቅ ልዑክ ኒኮላይ ማልዶቭ ባለፈው ሳምንት ለጸጥታው ምክር ቤት ሲናገሩ የእስራኤላውያኑ የሰፈራ ፕሮግራም ማስፋት ጉዳይ ከፍልስጤማውያን ጋር ሰላም ለማምጣት የሚደረገውን ጥረት በዋናነት ከሚያደናቅፉ መካከል አንዱ ነው ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
በኮንሶ ልዩ ወረዳ ወደ ሰገን ዞን መጠቃለላቸውን የተቃወሙ ላይ አንድ ፕሮግራም አለን። እንግዲህ የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋው እና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በምዕራብ ሐረርጌ ዞን መሰላ ወረዳ ውስጥ ሁለት መስጊዶች በመንግስት ኃይሎች መፍረሳቸውንና የተወሰኑት ደግሞ መቃጠላቸውን ነዋሪዎች ይናገራሉ። የወረዳው አስተዳደር ግን የፈረሰም ሆነ የተቃጠለ ንብረት አለመኖሩን በመግለጽ በሽብርተኝነት እንቅስቃሴ ላይ የተገኙ ሁለት ሰዎች ግን ለሰላም ማስከበር ሲባል ተገድለዋል በማለት ምላሽ ሰጥቷል። መስታወት፣ እንግዲህ በዚህ ጉዳይ ላይ ሰለሞን አባተ ሪፖርት እያጠናከረ
ሰለሞን አባተና
የአፋን ኦሮሞ ዝግጅት
ክፍላችን ባልደረባችን ጃለኔ እየሰራች ነው። እዛ ላይ እንደደረሰ እናቀርባለን። ካልደረሰ ደግሞ በሶስት ሰዓቱ ዜና ላይ እንድትከታተሉ እንጠይቃለን።
ቀጣዩ ሪፖርታችን ምንድነው? መስታወት፣
ቅድም እንዳልኩት በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ የመንግስት ሰራተኞችና የህብረተሰቡ ወኪሎች የመንግስት ስራ ያቆሙትና ደሞዝም አልቀበልም ያሉት በራሳቸው ፍላጎት እንደሆነ የደቡብ ክልላዊ መንግስት አስታወቀ። ነዋሪዎችና ወኪሎቻቸው ከ50 ሺህ ሰው በላይ ፊርማ አሰባስበው በህዝብ በተመረጡ 12 የኮሚቴ አባላትን አዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዳውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ተገቢው ምላሽ አለማግኘቱንና ለሰብአዊ መብት ጥሰት እንዳጋለጣቸው ለዝግጅት ክፍላችን ገልጸዋል። በኮንሶ የመንግስት መስሪያ ቤቶች አገልግሎት እንደማይሰጡ፣ ጤና ጣቢያዎችም መዘጋጀታቸውን፣ ለድሃ የሚሰጠው የምግብ ዋስትና መቋረጡን ጭምር ገልጸዋል። የክልሉ መንግስት ቃል አቀባይ በበኩላቸው በዞን እንጠቃለን ለሚለው ጥያቄ ተገቢው ምላሽ መሰጠቱን ገልጸው መንግስት መስሪያ ቤቶችም አልዘጋም፣ ጥያቄያችንም ተቀባይነት ከሌለው አንሰራም ብለው የቀሩ ሰራተኞቹ ናቸው ይላሉ። ጽዮን ግርማ ቀጣዩን ዘገባ አጠናቅራለች።
በደቡብ ክልል ስር ከሚገኙ ወረዳዎች አንዱ የሆነው ኮንሶ ጉዳዩ አሁንም ማወዛገቡን ቀጥሏል። የአሜሪካ ድምጽ ያነጋገራቸው የኮንሶ ነዋሪዎች እንደሚሉት ቀደም ሲል በነበረው አስተዳደር ኮንሶ ልዩ ወረዳ ነበረች። ክልሉ ልዩ ወረዳ ልትሆን አይገባም በሚል ወደ ወረዳ ዝቅ አድርጓታል። ነዋሪዎቹ ደግሞ እንዳውም ዞን ልትሆን አይገባም ሲሉ ተቃውሟቸውን ያቀርባሉ። ለዚህም ከ51,000 በላይ ፊርማ አሰባስበው ጥያቄያቸውን ማቅረባቸውን ይገልጻሉ። የክልሉ የብሔር ብሔረሰቦች ምክር ቤት ጥያቄያችሁ ተገቢ አይደለም፣ መስፈርቱን አታሟሉም ብሏቸዋል። ፊርማውን ወደ 81,000 አሳድገው ለፌዴሬሽን ምክር ቤት ማቅረባቸውንም ገልጸዋል። የዚህም ምላሽ እየጠበቁ መሆኑንም ይናገራሉ። ነዋሪዎቹ እንደሚሉት ይህን ጥያቄ በማቅረባቸው ምክንያት የመንግስት መስሪያ ቤቶች ተዘግተዋል፣ የጤና ጣቢያዎች አገልግሎት መስጠት አቁመዋል፣ ለድሃ ይሰጡ የነበሩ የምግብ ዋስትና ፕሮግራሞችም ተዘግተዋል። በአጠቃላይ ኮንሶን በአሁኑ ሰዓት እያስተዳደሯት የሚገኙት ከህዝብ የተመረጡ 23 የኮሚቴ አባላት ናቸው። በመንግስት በኩል እየተደረገ ያለው ከሌላ አካባቢ በመጡ የጸጥታ ኃይሎች ከተማውን መቆጣጠር ብቻ እንደሆነም ይናገራሉ። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ኬረዲን በዚህ ጉዳይ ላይ ጠይቂያቸው ነበር።
አሁን የመንግስት ስራ ተቋርጧል፣ ልክ ነው። ነገር ግን የመንግስት ስራውን እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድን ነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የመንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። መንግስት እንደ መንግስት ስራ እንዲቆም ያደረገበት አግባብ የለም። የጤና ተቋማትም ክፍት ናቸው። እነዚህ የሚንቀሳቀሱ ግብረ ኃይሎች ናቸው ህዝቡ የሚፈልገውን አገልግሎት እንዳያገኙ እያደረጓለት። ይሄ ምንድን ነው? ሄዶ የመንግስት ጤና ተቋም ላይ ሄዶ አገልግሎት ካገኘ በባህላዊ መንገድ ከማህበረሰቡ የማግለል ኢቭን የመንግስት ሰራተኛ ሆኖ የመንግስት ደሞዝ ከወሰደ ትክክል አይደለም። የኮንሶ በዞን የመደራጀት ጥያቄ መልስ ካላገኘ የመንግስት ደሞዝ መብላት የለብህም ብሎ በመንግስት ተቋም የሚሰራውን ሲቪል ሰርቫን ቀበሌ ላይ ጭምር ያሉ ቤተሰቦችን የማግለል ስራ ነው እየሰሩ ያሉትና ህዝቡን እየጎዱ ነው ያሉት።
ለዚህ ምክንያቱ ደግሞ በኮንሶ ውስጥ የሚንቀሳቀሱ ግብረ ኃይሎች ናቸው በማለት በህዝብ የተመረጥነን የሚለው የኮሚቴውን አባላት ይወቅሳሉ። በህዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በባህል ቡድን ተደራጅተዋል የሚለውን የቃል አቀባዋን ሀሳብ አይቀበሉትም። ኮሚቴው የተዋቀረው ከሃይማኖት አባቶች፣ ከመምህራን፣ ከተማሪ፣ ከነጋዴ፣ ከባህል አባቶች፣ ከመንግስት ሰራተኞችና ሌሎች ማህበረሰቡን ከሚወክሉ አካላት እንደሆነም ይገልጻሉ። ምርጫውም የመንግስት ተወካዮች በተገኙበት ህዝብ ፊት በአደባባይ የተደረገ ነው ይላሉ። መንግስት ሰራተኞች መስሪያ ቤት ገብተው ስራ መስራት ያልቻሉት ነጻነት ስለሌላቸው ነውም ይላሉ።
ሰራተኛው በመሰረቱ ስራ መስራት የሚችለው የተመቻቸ ሁኔታ የስራ አካባቢ ሲፈጠረለት ነው። ነገር ግን የኮንሶ መስሪያ ቤቶች በሙሉ በልዩ ኃይል ስለተከበቡ ሰራተኞች ደግሞ ሲገቡ እና ሲወጡ ሁል ጊዜ ስለሚያዙ፣ ስለሚደበደቡ፣ ስለሚታሰሩ ከመስራትም አኳያ ነው። ሁለተኛ ደግሞ ስራ የሚገቡ ሰራተኞች ስብሰባ እንዲገቡ ገደዱና የግድ ጥያቄውን እንዲተዉ የሚገደዱበት ሁኔታ አለ። ስለዚህ ሰራተኛ ስራ ወደ ስራ መግባት ሳይሆን ወደ ስራ እንዲገቡ ነው በወታደር ኃይል ሲገደዱ የነበሩት እና በዚህ ምክንያትም ሰራተኛ ስራ መስራት አልቻለም። የቢሮ ኃላፊዎች የኮንሶ ህዝብ አሽቀንጥሮ የጣላቸው የማይፈልጋቸው አመራሮች ሴሰኞች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው፣ አይምሩንም፣ አያስተዳድሩን ብሎ ያላቸው ስለሆነ ህዝቡ ተፍቷቸዋል። እነሱ ግን የግድ ካላሰራን የግድ ካልሰራን የክልሉ አቅጣጫ ነው በሚል ሁኔታ ቢሮ ሙጭጭ አድርጎ ይዞ እየቆለፉ ነው። ከዚህ የተነሳ ሰራተኛ ስራ መስራት ስላልቻለ ለመልቀቅ ተገዷል ማለት ነው።
የክልሉ ቃል አቀባይ ወይዘሪት ሂክማ የምግብ ዋስትና ተጠቃሚዎችን በተመለከተ መንግስት ያቋረጠው ነገር እንደሌለ ይገልጻሉ።
አንዱ በምግብ ዋስትና ከታቀፈው ወረዳ ኮንሶ ወረዳ ነው ከክልላችን። በዚህ ሂደት ደግሞ ህብረተሰቡ ያው ማለት በነጻ ሁለት አይነት መልኩ የክፍያ አሰጣጥ ስነስርዓት አለ። በዛ የክፍያ ስነስርዓት ውስጥ በየወሩ የሚከፈል ብር አለ። ይሄንን ብር ህብረተሰቡ ጋር ለመክፈል የመንግስት ሰራተኛው ሄዶ ምክንያቱም ለዝም ብለሽ ወስደሽ ለግለሰብ መስጠው ብር አይደለም። ህግና ስርዓቱን ተከትሎ የፋይናንስ ሲስተሙ በሚለው መሰረት ተከትሎ ነው ክፍያ የሚፈጸመው። ቀበሌ ድረስ ገብተው ሊፈጽሙ የገቡ ባለሙያዎችንም ጭምር ነው ያባረሩት። ገንዘቡን በእጃችን ስጡን እንደዛ የሚባል ነገር ደግሞ የለም። በስርዓቱ ከዚህ ቀደም ሲከፈል እንደነበረው ገንዘቡ መከፈል አለበት ነው። ከዚህ አንጻር ደግሞ አይ ገንዘቡን ከወሰድን በዞን የመደራጀት ጥያቄያችን መልስ ላያገኝ ይችላል ብለው ህብረተሰቡ ገንዘብ እንዳይወስድ እያደረጉ አሉት። በዚህ መልኩ መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ። አሁንም መክፈል ዛሬም ነገም መክፈል የሚቻልበት እድል አለ።
አቶ ገመቹ ገንፌ የምግብ ዋስትናው የተከለከለው ህዝቡ የዞን ጥያቄውን በማስቀጠሉ ነው ባይ ናቸው።
በአውሮፓ ህብረት ለድሃ ድሃ ተብሎ የምትሰጥ ከማንኛውም የፖለቲካ አሰራር ነጻ የሆነ እርዳታ ነው። ነገር ግን ይሄ እርዳታ ለአመራሮች ስልጠና ተሰጥቶ አመራሮች ወደ ታች ወርዶ ደግሞ ተረጂዎችን የሚመለምሉበት አሰራር ነው ያለው። ይሄ አመራሮች ስብሰባ በተጠሩበት ሰዓት ላይ የክልሉ ምግብ ዋስትና ኃላፊና እነዚህ የህዝቡ የማይፈልጋቸው አመራሮች አንድ ላይ ነው ወደ አዳራሽ የገቡት። ህዝቡ ብለው ጮኸ፣ ይውጡልን፣ ይውጡልን፣ ይውጡልን በሚጮህበት ጊዜ የክልሉ ኃላፊ ምንድን ነው ያላቸው? እነዚህን አመራሮች የማትቀበሉ ከሆነ ደግሞም ጥያቄያቸውን የማትተው ከሆነ ሰፍትነቱ ፕሮግራም ይታጠፋል ነው አላቸው። ህዝቡ ደግሞ እኛ በባርነት ስር እየኖርን እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ሰፍትነቱን ከምንቀበል ቢቀርብን ይሻላል ብሎ ነው አምጥሎ የወጣው። ባለሙያዎችና የሚመለከታቸው አካላት እስከ ክልል ድረስ ለመከራከር ቢሄዱም ኦልሬዲ እናንተ የግድ በነዛ አመራሮች ሌቦችን በሆኑ ሌላም ችግር ቢኖርባቸው በነዛ አመራሮች እንድትቀጥሉ የክልሉ አቅጣጫ ነው። ስለዚህ የማትቀጥሉ ከሆነ ደግሞ በፍጹም ሰፍትነቱ አይሰጣችሁም፣ ፕሮግራሙ ተቋርጧል፣ ለምንፈልገው አካል እንሰጣለን ብሎ ነው የከለከሉት።
ወይዘሪት ሂክማ የኮንሶ ህዝብ በዞን የመደራጀት ጥያቄ የማቅረብ መብት አለው፣ በዛ መሰረት ጥያቄውን አቅርቦ መስፈርቱን ስለማያሟላ ውድቅ ተደርጎበታል። በዚህ መሰረት ህጉን አክብረው በሰገን ዞን ስር ተደራጅተው በወረዳነት መቀጠል አለባቸው፣ ይህ ውሳኔም ተነግሯቸዋል ብለዋል። በአጠቃላይ የክልሉ መንግስትም ሆነ የኮሚቴው አባላት በዞን በመደራጀት ጉዳይ ላይ የተለያየ ሀሳብ ቢኖራቸውም በኮንሶ የመንግስት መስሪያ ቤቶች ዝግ መሆናቸው ላይ ግን ይስማማሉ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፈውን የጋቢና ቪኦኤ ፕሮግራም ነው። ፕሮግራማችንን አት ቪኦኤ አምሃሪክ ላይ በቀጥታ በፌስቡክም መከታተል ትችላላችሁ። አስተያየታችሁንም በዚህ ጉዳይ ላይ መስጠት ትችላላችሁ። እንዲሁም በኮንሶም በተመለከተ የህገ መንግስት ህግ ባለሙያ አነጋግረን በፌስቡክ ፔጃችን ላይ ገጻችን ላይ አውጥተነዋል። ከዛም መከታተል ትችላላችሁ። እንዲሁም በዚሁ በፌስቡክ አት ቪኦኤ አማሪክ ላይ አስተያየታችሁን የሰጣችሁት በአማራ ክልል እየተፈጠረ ያለውን ሁኔታ ማወቅ እንደምትፈልጉ ገልጻችሁልናል። በእኛም በኩል ከፍተኛ ጥረት እያደረግን ነው። ከተለያየ ወገን ማነጋገር ስላለብን በደባርቅ፣ በመተማ፣ በአምባ ጎርጊስ እንዲሁም በደብረ ማርቆስ እየደረሱ ያሉትን ግጭቶችና እንደዚሁም ደግሞ የሰው ህይወት መጥፋት መረጃዎች እየደረሱን ነው። ሁሉንም አጠናክረን በምሽቱ 3 ሰዓት በሚኖረን ፕሮግራም ይዘንላችሁ እንመለሳለን። አሁን ወደ ሌላ ሪፖርት እናልፋለን። በአፍሪካ ሴቶች ላይ የሚፈጸም ምጣኔ ሀብታዊና ማህበራዊ አድሎ አህጉሪቱን በአመት ከ100 ቢሊዮን ዶላር በላይ ገቢ እያሳጣት መሆኑን አንድ አዲስ ሪፖርት አመልክቷል። የተባበሩት መንግስታት ድርጅት የልማት ፕሮግራም የ2016 ዓመተ ምህረቱን የአፍሪካ ህዝባዊ እድገት ሪፖርት አህጉሪቱ የሴቶችና ወንዶች መካከል ያለውን የእኩልነት ክፍተት ብታጣብብ ለምጣኔ ሀብቷና ማህበራዊ ይዞታዋ እንደሚጠቅማት ይከራከራል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ቆንጂት ታዬ ታቀርበዋለች።
አፍሪካ ውስጥ በአጠቃላይ ሴቶች የወንዶችን ያህል የምጣኔ ሀብት የማህበራዊም ሆነ የፖለቲካ እድሎች እንደማያገኙ የሚያስገነዝበው ይህ አዲስ ሪፖርት በትምህርት፣ በስራ እና በጤና ረገድ እኩል ተጠቃሚነት እንደሌላቸው ያወሳል። ትምህርት ቤት ገብተው የሚማሩ ሴቶች ልጆች ቁጥር ከወንዶቹ ያንሳል። በጉልበት ስራ የተሰማሩ ከወንዶች እኩል አይከፈላቸውም። በጎጂ ልማዶችም ምክንያት ለጤና ጉዳት ይዳረጋሉ። አንዳንዶቹ ባህላዊ ደንቦች ሴቶች በህብረተሰብ ውስጥ እንዳያድጉ ይጎትቷቸዋል ብሏል። ያለዕድሜ መዳር፣ ወሲባዊና አካላዊ ጥቃት ጤናቸውን ይጎዳል። በወሊድ ወቅት ብዙዎች ለሞት እንዲዳረጉም ምክንያት እንደሚሆን ያስረዳል። አያዶሌ ኦዱሶላ በተባበሩት መንግስታት የልማት ፕሮግራም የአፍሪካ ቢሮ ዋና ኢኮኖሚስት ናቸው። ከናይሮቢ ለቪኦኤ በሰጡት ቃል የጾታዎች እኩልነት ላይ አብዝተው የሚሰሩ ሀገሮች በሰብአዊ እድገት ረገድ የተሻለ ውጤት እንደሚያመጡ ማስረጃዎች አሉ ብለዋል።
On the basis of this, investing in gender equality and women empowerment
በጾታዎች እኩልነትና ሴቶችን ለውሳኔ ሰጭነት በማብቃት ላይ መስራት የሰብአዊ መብት ጉዳይ ብቻ ሳይሆን ምጣኔ ሀብትን የሚጠቅምና ለእድገት ወሳኝ ነው። እንደ ተረዳ ነው አፍሪካ ውስጥ ለምሳሌ በሥራ ዕድል መስክ ያሉትን እንቅፋቶች ማስወገዱ ለሴቶች ማኅበራዊና ምጣኔ ሀብታዊ ዕድሎችን ማሳደግ ብቻ ሳይሆን የሀገሮችን እድገት ያጎለብታል።
ከሰሃራ በመለስ ባሉ ሀገሮች አድላዊ በሆኑ ፖሊሲዎች ምክንያት ከፍተኛ ዋጋ እየተከፈለ መሆኑን ነው ሪፖርቱ የሚጠቁመው። በስራ እድል ገበያው ባለው የጾታዎች እኩልነት መዛባት ምክንያት እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ብቻ የክልሉ ሀገሮች 105 ቢሊዮን ዶላር 6% አጠቃላይ የሀገር ውስጥ ምርታቸው ላይ ኪሳራ እንደደረሰባቸው ይህ ሪፖርት ይጠቁማል። የሴቶች እኩልነት እርምጃዎችን በመውሰድ የህዝብ በህይወት መቆያ እድሜ፣ የትምህርት፣ የነፍስ ወከፍ ገቢን የመሳሰሉትን በሚመዝነው የሰብአዊ እድገት ሰንጠረዥ ላይ እድገት ካስመዘገቡ ጥቂት የአፍሪካ ሀገሮች አንዷ ሩዋንዳ መሆኗን የመንግስታቱ ድርጅት የምጣኔ ሀብት ኤክስፐርቶች ይጠቁማሉ። በሌሎችም የአፍሪካ ሀገሮች አንዳንድ ሁኔታዎች ላይ የመሻሻል አቅጣጫ እየታየ መሆኑን አያዶሌ ኦዱሶላ አመልክተዋል። የቤተሰብ ምጣኔን በሚመለከት መነጋገር እንደ ነውር ይቆጠር በነበረባቸው በኒጀርና በቡርኪና ፋሶ የስነ ተዋልዶ መብት ከበሬታ ተቀባይነት እያገኘ መሆኑንም ጠቅሰዋል። ጋምቢያም ያለዕድሜ መዳርን በህግ ካገዱ በርካታ ሀገሮች አንዷ መሆኗን ገልጸዋል። ይህ የዩኤንዲፒ ሪፖርት ታዲያ የጾታዎች እኩልነትን ይበልጡን እውን ለማድረግ ይጠቅማሉ ያላቸውን በርካታ እርምጃዎች ሳይጠቁም አላለፈም። የአፍሪካ ሀገሮች ሴቶች የበለጠ የውሳኔ ሰጪነት ድምፅ እንዲኖራቸው፣ የሀብት ባለቤትና የማስተዳደር መብታቸውም እንዲረጋገጥ ህጋዊ የለውጥ እርምጃዎችን እንዲወስዱ ነው የሚመክረው።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta! Guanta!
በምዕራብ ሐረርጌ ዞን መሰላ ወረዳና እንዲሁም በሌላ ወረዳ ውስጥ ሁለት መስጊዶች በመንግስት ኃይሎች መፍረሳቸውና የተወሰኑት ደግሞ መቃጠላቸውን ነዋሪዎች ተናግረዋል። የወረዳው አስተዳደር ግን የፈረሰ መሆን የተቃጠለ ንብረት አለመኖሩን በመግለጽ በሽብርተኝነት እንቅስቃሴ ላይ የተገኙ ሁለት ሰዎች ግን ለሰላም ማስከበር ሲባል ተገድለዋል በማለት ምላሽ ሰጥቷል። በዚህ ዙሪያ ትክክለኛውን መረጃ ለማግኘት ሞክረናል። አሁን እጃችን የገባ መረጃ አለ። ሰለሞን አባተ እዚህ ስቱዲዮ ይገኛል። ሰለሞን አባተ ወደ አንተ ልምጣ።
እሺ፣ አመሰግናለሁ መስታወት። ሁኔታዎችን ገና እያጣራን ነው ያለ ነው። በእርግጥ እኛ ከስፍራው ያገኘናቸውን የተለያዩ መረጃዎች አሁን እያቀረብን ነው፣ እየዘገብን ነው ያለ ነው። ሙሉ በሙሉ እርግጥ ሙሉ በሙሉ እውነት ስለመሆናቸው ማረጋገጫ መስጠት አንችልም፣ ከየትኛውም ወገን የመጣውን መረጃ። ነገር ግን በቦታው ምን እንደሆነ ያለውን ለመከታተል ጥረት አድርጌያለሁኝ። መስታወት፣ እንዳልሽው አንድ የአባ አማን የሚባል ቀበሌ ነዋሪ የሆኑ በዚሁ በምዕራብ ሐረርጌ በመሰላ ወረዳ ማለት ነው። አባ አማን የሚባልና ወልታሲስ በሚባሉ ቀበሌዎች ውስጥ ነው ይሄ ችግር ዛሬ ተፈጠረ የተባለው እና ከአባ አማን ነዋሪዎች አንዱን ማምሻውን የአፋን ኦሮሞ ዝግጅት ባልደረባችን ጃለኔ ገመድ አነጋግራቸው ነበረ።
kanen arada abba amani fi mangini gubatera
qam motuma
isan gubusani
inih ye abba aman qabale nawari yemilut masjidun indaqatalutna ye mengist hayloch malatno yeterefawun qorqorro na inchet wede lela bota እንደወሰዱ ነው የሚናገሩት። ወልታሲስ የሚባል ሌላ ቀበሌ ውስጥ ያሉ ሌላ ነዋሪ ደግሞ እንደዚሁ ለጃለኔ በሰጧት እማኝነት አፈረሱ ነው ያሉት። እዛ ያለውን አንድ መስጂድ ግን ያገኙትን ሁሉ ወደ ሌላ ቦታ ወሰዱት ብለዋታል። ከዛ ዘግየት ብሎ አሁን ስቱዲዮ ከመግባቴ በፊት የመሰላ ወረዳን አስተዳዳሪ አቶ መሐመድ አብዱራህማንን አግኝቻቸው ነበርና ትንሽ ተጨዋውተናል። ስለዚህ ጉዳይ እስቲ በትንሹ ላሰማችሁ።
አሁን አባ ማኔና ወልታርስ ላይ እውነትም ያው ችግሮች ነበሩ፣ አክራሪዎች ነበሩ። እነኚህ ቀበሌዎች ውስጥ በመንግስትን በኃይል የመንግስትን እንትን መናድ የሚፈልጉ በዛ ሰበብ ነው እነኚህ ሰዎች ሃይማኖትን ተገን በማድረግ የራሳቸውን ሴራ ስጠነስሱ ነበር። ከዛ በኋላ እነኚህን ሰዎች የህግ በላይነትን ላረጋግጥ ስንሞክር እነሱ መስጊድን አፍርሰው ሌላ ቦታ ጫካ ውስጥ ወስደው ሌላ መስጊድ ሰርተው እዛ ውስጥ ምሽግ ሰርተው ከዛ ውስጥ የጦር መሳሪያ መንጫ፣ ሌሎችንም የጦር መሳሪያዎች እዛ ሽጉጦች ሳይቀሩ ሌሎች መሳሪያ ክላሽ ሳይቀር እዛ አከባይተው ምሽግ አብጅተው ከዛ የህግ በላይነትን ለማረጋገጥ እንቅስቃሴ ስናደርግ ሁለት ሰዎች የሞቱ ነበሩ። ከዛ ውጭ የተጎዳ ሰው የለም። ነገር ግን በአሁኑ ሰዓት በቁጥጥር ስር ውለው ሌሎቹ ከነሱ ጋር ሲያብሩ የነበሩ ሰዎች በህግ የሚጠየቁበት ሁኔታ እያመቻቸን ያለ ነው።
እነዚህ ሰዎች የሃይማኖት ሰዎች ናቸው ወይስ የፖለቲካ ሰዎች ናቸው?
ነገር ግን እነሱ ሃይማኖት ይበሉ እንጂ እነሱ የሚያካሄዱት ነገር ፖለቲካ ነው። ይህን የእኛን መንግስት የሚቃወሙ ሀይሎች አሉ። ከነሱ መልእክት እየተቀበሉ ያንን መልእክት ለማሳካት የእነሱን ጥቅምና ፋይዳ ለማስጠበቅ የሚንቀሳቀሱ ኃይሎች ናቸው።
እነዚህን መልእክት አስተላላፊዎች ያሏቸው ኃይሎች እነማን ናቸው ብያቸው ነበረ አቶ መሐመድ አብዱራህማንን። ሻዕቢያ፣ ኦነግ፣ ግንቦት ሰባት፣ አርበኞች የላኳቸው ናቸው ብለውኛል። በእነዚሁ መስጊዶች አካባቢ አንድ ከሶማሊያ መጡ ያሏቸውም ሰው ሲንቀሳቀሱ እንደነበርና እርምጃ በተወሰደበት ወቅትም በአካባቢው ተኩስ ከፍተው እንደነበረ ተናግረዋል። ነገር ግን ከተገደሉት ሁለቱ መካከል እንደሌሉና እንዳመለጡ ነግረውኛል አቶ መሐመድ አብዱራህማን። ዘርዘር ያለ ዘገባ ከምሽቱ ሶስት ሰዓት ዝግጅታችን ላይ ይቀርባለሁ። ግን አንድ ቀንጨብ አድርጌ ላሰማ ከትናንት በስቲያ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካስተላለፉት መልእክት ውስጥ
በዚህ ሂደት ውስጥ የቆዩ የአገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩን ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።
እንግዲህ አቶ መሐመድ አብዱራህማን የመሰላ ወረዳ አስተዳዳሪ ማለት ናቸው። ዛሬ የተወሰዱትንም እርምጃዎች የወሰዱት የህግን የበላይነት ለማስከበር ሲሉ እንደሆነና እርምጃዎቹንም የወሰዱት የተለያዩ የመንግስቱ የጸጥታ ኃይሎች አባላት መሆናቸውን ገልጸውልኛል። ከምሽቱ ሶስት ሰዓት ዝርዝር ካለ ዘገባ ጋር እመለሳለሁ። ይኸው ነው መስታወት።
እናመሰግናለን ሰለሞን።
እኛም በዚህ በደባርቅ በመተማና በአምባ ጎርጊስ ያለውን ሪፖርት አልደረሰ ሰንም እሱንም ከምሽቱ ሶስት ሰዓት ይዘን እንመለሳለን። ለዛሬው ግን የጋቢና ዝግጅታችን በዚሁ
ተጠናቋል። ሰለሞን ስላሯሯጥን ይቅርታ መኖር ትችላለን።
አመሰግናለን። ተጋባዥ ጋዜጠኛችን ነበርታል።
እንግዲህ የዛሬ ጋቢና ቪኦኤ ዝግጅታችን በዚህ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነኝ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
በቴክኒኩ ደግሞ ኬት ከጎናችን ነበር።
መልካም ምሽት። በነገው ጉዞ እንገናኝ። ነገ የሙዚቃ ፕሮግራም ይኖረናል።
ፋትሱ ይጠብቃችኋል በሙዚቃ እንግዲህ ሊያዝናናችሁ። መልካም ምሽት።